ሰባትን አብረን አንብበን እንጸልያለን። ለዛሬው ማታ ምሽት መልእክት እንጸልያለን። እግዚአብሔር በዚህ መልእክት ሁላችንንም እንዲናገረን እንጸልያለን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ከ16 ጀምሬ ያነበው የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። በጣም አስደናቂ የሆነ ግሩም 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 የሆነ ቃል ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እንጸልያለን። ጌታ እግዚአብሔር አምላካችን፣ ስለዚህ ስለተከበረው ቃልህ ክብር ምስጋና እናቀርብልሃለን። ጌታ ሆይ ዛሬ እኛ ያንተ ቤተ መቅደስ ነን። ነገር ግን በዛሬው ቀን ያልተቀደስንበትን ነገር ሁሉ አንተ ይቅር በል። በሀሳብ በምኞት ያደረግነውን፣ በንግግር የተላለፍነውን፣ በድርጊት የፈጸምነውን፣ ባለማድረግ የገደፍነውን ጌታ ሆይ ያን ሁሉ አንተ ይቅር በል። በኢየሱስ ክርስቶስ ደም እያንዳንዳችንን እጠበን። አባ አባት እያልን ወደ መቅደስ እንመጣለን። የኮበለለውን ልጅ የምትቀበል አምላክ ተቀበለን። እኛንም በዚህ ሰዓት ና መንፈስ ቅዱስ በቅድስና ግርማ በመካከላችን ተመላለስ። ቃልን አስተምረን። በዚህ ክፍል ያሉትን ወገኖቼን ሁሉ እያንዳንዳቸውን አንተ ባርክ። ጌታ ሆይ ዛሬ ያሉበትን ቴንሽን እና ፕሬሽር ውጥረት ሁሉ ከላያቸው ላይ አውርደው። አንተ ይህ ስፍራ በዚህ ምሽት ለሁላችንም የእረፍት ምሽት ይሁን። በአንተ እግር ስር ቁጭ ብለን ቃልን የምንማርበት፣ የምንታነጽበት፣ የምንፈወስበት፣ የምንጽናናበት፣ የምንገሰጽበት ስፍራ ይሁን። ጌታ ሆይ ና አስተምረን። ሰዓቱና ጊዜውን አንተ ተረከብ። በኢየሱስ ክርስቶስ አሜን፣ አሜን፣ አሜን። ሌላው ክፍል በኋላ አነበዋለሁ። ሌላው ክፍል አነበው የምፈልገው ሕዝቅኤል ምዕራፍ 8 ነው። ምክንያቱም መልእክቱ ከሕዝቅኤል ምዕራፍ 8 9 10 11 ጋር በጣም የተያያዘ ነው። ስለዚህ ያንን ወቅቱ አነባዋለሁ። መሰረታዊ ሀሳቤ እግዚአብሔር የክብሩ ጸዳል ማደሪያ መቅደስ እንድንሆን በጸጋው ጠርቶናል። ማደሪያውን በንጽህና እንደሚገባ ካልያዝንለት የጌታ መንፈስ አዝኖ ጥሎን ይሄዳል። ስለዚህ በቃሉ መሰረት እንደተገለጠልን እንደሚገባ እንድንኖር የሚያበረታታ የሚያስተምር የሚገስጽ መልእክት ነው የዛሬው መልእክት። ላለንበት ዘመን በዚህ ዘመን ላለነው ክርስቲያኖች በተለይ ቤተ ክርስቲያን ውስጥ በአገልግሎት ጉድ ጉድ የምንል ሁሉ ለእኛ ይህ ከባድ መልእክት ነው፣ አስፈላጊ መልእክት ነው። በመጀመሪያ እንግዲህ እንደ መግቢያ አድርጌ በጥያቄ ሊጀምር፣ እግዚአብሔር ከቤተ መቅደሱ የሚፈልገው ምንድን ነው? በዘጸአት ምዕራፍ 25 ቁጥር 8 ላይ እግዚአብሔር ለሕዝቡ ይናገራል፣ ማደሪያ እንድናዘጋጅለት። ዘጸአት ምዕራፍ 25 ቁጥር 8 ላይ እንደዚህ ይላል፣ ማደሪያ ምቹ ማደሪያ እንዲያዘጋጁለት ሕዝቡን ይጠይቃል። በመካከላቸው አድር ዘንድ መቅደስ ይስሩልኝ። ሙሴን ነው እንዲህ የሚለው፣ በመካከላቸው አድር ዘንድ መቅደስ ይስሩልኝ፣ እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት። በመካከላችሁ እንዳድር መቅደስ ስሩልኝ። የምትሰሩት መቅደስ ደግሞ እኔ እንደማሳያችሁ ነው ይላል። እንግዲህ እግዚአብሔር ከመቅደሱ የሚፈልገው አንደኛ በመካከላችን ሊያድር ስለሚፈልግ ነው። በመካከላችን ሊያድር ይፈልጋል ጌታ። ሐዋርያት ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስ በማለዳ ወደ ቤተ መቅደስ ሲሄዱ ለጸሎት እናያለን። እንደዚሁም ደግሞ እግዚአብሔር ከቤተ መቅደሱ የሚፈልገው ቤቱ የጸሎት ቤት እንዲሆን ነው። የጸሎት ቤት እንዲሆን እዚህ ላይ እኔ ራሴንም ጭምር መገሰጽ እፈልጋለሁ። ዛሬ ማታ ክርስቲያኖች ስለ ጸሎት ብዙ እናወራለን፣ ብዙ እናወራለን፣ ብዙ ትምህርት ይሰጣል፣ ብዙ መጽሐፍ ይነበባል። ነገር ግን አንጸልይም። ጌታ ፊት ሄዶ መቆየቱ ይከብዳል። ሰይጣንም እዛ ላይ ይዋጋናል። እንጸልይ ስንል ወይ ስልክ ይደወላል ወይ ሰው ይመጣል፣ አለበለዚያም ደግሞ የጣድነው ድስት እንዳይቃጠል ሀሳብ ይዘናል። ብቻ አንድ ነገር ይፈጠራል እና ስንንበረከክ የማይመጣ ሁሉ ሀሳብ ይመጣል። የማይመጣው የቀኑ አጀንዳ ሁሉ ይመጣል። በጣም ይገርመኛል። እና የእግዚአብሔር ቤት የጸሎት ቤት። አዎ አጅሬ አይተኛም፣ እውነት ነው። የእግዚአብሔር ቤት የጸሎት ቤት፣ ቤታችን፣ ልባችን፣ ራሱ ሰውነታችን የጸሎት ማደሪያ መሆን አለበት፣ የጸሎት ስፍራ መሆን አለበት። ሌላው እግዚአብሔር ከመቅደሱ የሚፈልገው እንድናወድሰው ነው። ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ ይላል መዝሙር መቶ። እንድናወድሰው እንድናከብረው እግዚአብሔር ይፈልጋል። በቅድስና እንድንይዘው ያንን ቤተ መቅደስ ይፈልጋል እግዚአብሔር። እና እግዚአብሔር ከቤተ መቅደሱ የሚፈልገው ንጽህና ነው። አሁን ጠቅሼዋለሁ፣ ንጽህና። ሁለተኛ ዜና 29:16 ላይ አንድ በጣም የሚደንቅ ጥቅስ አለ። ሁለተኛ ዜና 29:16ን ሲላንብብላችሁና መጽሐፍ ቅዱሳችሁ ላይ ምልክት አድርጉት። ተስፋ አረጋለሁ ባይብላችሁን እያያችሁ ነው ከኔ ጋር። እንደ ዝም ብላችሁ ቁጭ ብላችሁ የምታዳምጡኝ ከሆነ ብዙ ነገር ሉስ ታደርጋላችሁ። ሁለተኛ ዜና 29:16 እንደዚህ ይላል፣ ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ፣ በእግዚአብሔር መቅደስ ያገኙትን እርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት። ይገርማል። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ። የካህናት ስራ እግዚአብሔርን ቤት ማጽዳት ማንጻት እንጂ ማቆሸሽ አይደለም። በጣም የሚገርም ጥቅስ ነው። ሌላው እግዚአብሔር ከመቅደሱ የሚፈልገው ምንድን ነው? ወንጌሉ የሚታወጅበት ማርቆስ 14:49 ማርቆስ 14:49 እንደዚህ ይላል። ማርቆስ ወንጌል 14:49 በመቅደስ እለት እለት እያስተማርኩ ከእናንተ ጋር ስኖር ይላል። በመቅደስ እያስተማርኩ ከእናንተ ጋር ስዞር። መቅደሱ ሌላው የምንማርበት ነው። ከጌታ ቃሉን የምንማርበት ስፍራ ነው። የምናስተምርበት ስፍራ ነው። ወንጌል የሚታወጅበት ስፍራ ነው። እዛ ብቻ ነው የሚታወጀው ማለቴ ሳይሆን፣ አንዱ ትልቁ ግን የቤተ ክርስቲያን ፕሮግራም ይሄ መሆን አለበት። ወንጌል የሚታወጅበት። ሌላው እግዚአብሔር ከመቅደሱ የሚፈልገው ያ ኃይሉን የሚገልጥበት ስፍራ ነው። ማቴዎስ 21:15 ላይ እንደዚህ ይላል። ማቴዎስ 21:15 እንደዚህ ይላል። በመቅደስ እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃ ድንቅ በመቅደስም ሆሳና ለዳዊት ልጅ ኢያሱ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው፣ ከዛ እያለ ይቀጥላል። ሰዎች የሚፈወሱበት ሰው የእግዚአብሔር ቃል የሚሰማበት እረፍት የሚገኝበት ስፍራ ነው። እግዚአብሔር ከመቅደሱ የሚፈልገው ምንድን ነው? ለእሱ ምቹ ማደሪያ እንዲሆን፣ የጸሎት ቤት እንዲሆን፣ የምስጋና የውዳሴ ስፍራ እንዲሆን፣ በንጽህና እንዲያዝ፣ በዛ ስፍራ እግዚአብሔር ቃል እንዲታወጅ፣ በዛም ስፍራ ደግሞ ሰዎች እንዲፈወሱ እንዲጠገኑ። ያ ሁሉ እግዚአብሔር ከቤቱ የሚፈልገው ነገር ነው። እግዚአብሔር ክብሩን የሚገልጥበት ስፍራ ነው። እግዚአብሔር ክብር ስንል ምን ማለት ነው? የእግዚአብሔር ሸካይና ግሎሪ፣ የክብሩ መገኘት፣ የእግዚአብሔር ህልውና ያለበት እግዚአብሔር ክብሩን በእሳትና በደመና እንደገለጠ በብርሃን እንደሚገልጥ ቃሉ ይናገራል። ሸካይና ግሎሪ ዕብራይስጡ ነው። የጌታ ክብደት፣ የግርማው ክብደት ከቦድ ከቦድ አዶናይ ይላል ዕብራይስጡ። ከቦድ ክብደት ማለት ነው። ከቦድ ክብር፣ የከበደ ነገር ስንል የተከበረ ነገር ማለት ነው። ከቦድ አዶናይ የጌታ የግርማው ክብደት ያለበት የጌታ ክብር ሙሴ የማደሪያውን ድንኳን በሰራ ጊዜ የተገለጠው በቀን በደመና አምድ በደመና አምድ ይታይ የነበረው በሌሊት የእሳት አምድ በዛ ራሱን የገለጸው ቤቱን የሞላው ጭስ ሰው ሊቆም እንኳ እስከማይችልበት ድረስ ጭሱ ቤቱን ሞላው ይላል። እግዚአብሔር ክብር፣ እግዚአብሔር ባለበት ስፍራ ሁሉ የእሱ ክብር አለ። ያ የሚያስፈራ ግርማ ሞገሱ፣ ግርማዊነቱ እነ ኢሳይያስ እነ ዮሐንስ በፊቱ መቆም አቃተን፣ ስለዚህ እንደ ሞተ ሆነን ወደቅን ያሉበት ያ ነው። እንግዲህ በቃል ለመዘርዘር የእግዚአብሔርን ግርማና ክብር ያስቸግራል። ሌላው ነገር እግዚአብሔር ከሕዝቡ ጋር ሕዝቡ መሀል አብሮ መኖር ይፈልጋል። ለምን እንደሚፈልግ አላውቅም። የእግዚአብሔር ባህሪ ነው። እኛን ማንረባ ሰዎች ለምን እንደሚፈልገን አላውቅም። ለምን እንደሚያባርረንም አላውቅም። ፍቅር ይላል ቃሉ፣ እንቀበላለሁ። ፍቅሩ ነው እንግዲህ። ግን አንድ እግዚአብሔር የልቡ ትርታ አለው። ያም ምንድን ነው? ከልጆቹ ጋር መሆን ይፈልጋል። ልጁን ሲልክ አማኑኤል ብሎ ነው የላከው። እግዚአብሔር ከእኛ ጋር። ለዚህ ነው እኔ ሙሴን የማደሪያ ድንኳን ስላለኝ ያለው። ለዚህ ነው በኋላ ደግሞ ሰሎሞንን ቤተ መቅደሱ እንዲሰራ የመረጠለት። ለዚህ ነው ያኔ ነው የጀመረው። ከጥንት ጀምሮ ከአዳምና ከሔዋን ጋር ጀምሮ እግዚአብሔር አብሮ ከህዝቡ ጋር መመላለስ መሻት አለው፣ ፍላጎት አለው። በአዲስ ኪዳን ደግሞ ስጋ ለብሶ ከእኛ ጋር አደረ ያለ ዮሐንስ 1:14 ቃልም ስጋ ሆነ እሱም ደግሞ ስጋ ለብሶ ከእኛ ጋር አደረ። ከእኛ ጋር ድንኳን ሰራ ነው የሚለው ቃሉ እዛ ዮሐንስ 1:14 ላይ ያለው the word became flesh and dwelt among us ድዌልት የሚለው ቃል ወይም አደረ የሚለው ቃል ድንኳን ሰራ ነው የሚለው። የግሪኩ ቃል ኤስኬኖሰን የሚለው ከእኛ አደረ። አማርኛው አደረ ይለዋል፣ እንግሊዝኛው ድዌልት ይለዋል፣ ግሪኩ ግን ድንኳን ሰራ ነው። ያንን ነው የሚያስታውሰው። የብሉይ ኪዳኑን ድንኳን ለማስታወስ ሲል ነው በእኛ መሀል ድንኳን ሰራ ወይም ራሱ ድንኳን ሆነ ይላል። ከዛ በኋላ ጌታ ወደ ሰማይ ካረገ በኋላ ከትንሳኤው በኋላ ደግሞ አሁንም ከእኛ ጋር መሆን የሚፈልገው አምላክ እግዚአብሔር ወልድ ወደ ሰማይ ካረገ በኋላ እግዚአብሔር መንፈስ ቅዱስ ደግሞ በበዓለ ሃምሳ ቀን መጣ። እስካሁንም በቤተ ክርስቲያን ውስጥ አለ። በተቀበለችው እንደ እሱ ፈቃድ በምትተዳደር ቤተ ክርስቲያን ውስጥ አሁንም አለ። በሚያከብሩት በልጆቹ ሕይወት ውስጥ አለ። ይህ ከሆነ በኋላ በመጨረሻው ዘመን ደግሞ ራእይ 21 ላይ እንደምናነበው በአዲሲቱ ኢየሩሳሌም ከህዝቡ ጋር ሊሆን ይመጣል። ራእይ 21 3 እና 4 አነባለሁ። ታላቅም ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። ይኸውላችሁ ኦልድ ቴስታመንት ውስጥ የጀመረውን በኃጢአት ውድቀት የተደናቀፈውን ዮሐንስ ራእይ ላይ መልሶ እዛ ድሮ ቦታው ሲያስገባው እናያለን። እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይ ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ። እግዚአብሔር ሁሉን ነገር መልሶ ሪስቶር ሲያደርግ መልሶ ሲያድሰው ወደ ጥንቱ ቦታ ሲመልሰው እናያለን። እንግዲህ ትልቁ የእናንተና የኔ አለኝታ ወይም ብቃታችን ፍጹምነታችን ምንድን ነው? እግዚአብሔር ከእኛ ጋር መሆኑ ነው። ያን ነው የሰው ልጅ ሁሉ የሚመኘው፣ ፍጥረት ሁሉ የሚናፍቀው፣ የፍጥረት ሁሉ መሻት ያ ነው፣ ከእግዚአብሔር ጋር መሆን። እግዚአብሔር ከእኛ ሲሸሽ ሲርቅ፣ ያን ጊዜ በሽታ ነው። ሰላም የለም፣ ጤንነት የለም፣ እርካታ የለም። እግዚአብሔር ግን ከእኛ ጋር ሲሆን ያ ነው እንግዲህ የመጨረሻው ለሰው ልጅ ሊደርስ የምንጠብቀው ትልቁ በረከት፣ የመሻታችን ሁሉ እርካታ የሚፈጸመው ያኔ ነው፣ እግዚአብሔር ከእኛ ጋር መሆኑና ማደሩ። ይሄ ነው የመጽሐፍ ቅዱስ ዓላማ። ይሄ ነው በመጀመሪያ ከአዳምና ከሔዋን ጋር አብሮ ይመላለስ ነበር። ከዛ በኋላ አዳምና ሔዋን በኃጢአት ወደቁ፣ ጥሎ ሄደ። በዘመናት ሁሉ በተለያየ መንገድ አብሮን ኖረ፣ በልጁ ተገለጠ። የዓለም ታሪክ የሰው ልጅ ሂደት ሲያበቃ ደግሞ እንደገና እግዚአብሔር መጥቶ በአዲሲቱ ኢየሩሳሌም ከህዝቡ ጋር ይኖራል። ከዚያ በላይ የምንፈልገው ነገር አይኖርም። እግዚአብሔር ከእኛ ጋር መኖር ለሁሉም ይበጃል። ደስታ አለው፣ እረፍት አለው፣ ህብረታችን ፍጹም ይሆናል፣ ኃይላችን ይታደሳል፣ በድል ህይወት እንኖራለን፣ በረከት በበረከት እንሆናለን፣ ጥበቃው ከእኛ ጋር ነው፣ ምሪቱ ያ እንግዲህ ትልቅ በረከት ነው ለእኛ፣ ትልቅ ትልቅ ትልቅ። ከዛ በኋላ መሳት የለም፣ ኃጢአት የለም፣ መታመም የለም፣ ስራ ማጣት የለም፣ ቤት ኪራይ ሞርትጌጅ ለመክፈል እንቅልፍ ማጣት የለም። እንዴት ያለ መታደል ነው ያ ቀን ሲመጣ! ዋው! ይገርማል። በጣም የሚገርም ነገር ነው። እግዚአብሔር ከእኛ ጋር ካልሆነ ጉዳቱ ይበዛል። የመሸነፍ ህይወት እንኖራለን። መሰደድ፣ ኃይል ማጣት፣ ፍሬ ቢስ መሆን፣ በአገልግሎት መድከም፣ የእግዚአብሔርን ድምፅ ከቶውንም ማጣት፣ ውሃ የሌለው መስኖ መሆን፣ ኪሳራ መሆን፣ የኪሳራ ህይወት፣ እርካታ የሌለው ለጣዖት መስገድ የበዛበት ያ ነው እንግዲህ እግዚአብሔር ከሌለ ከእኛ ጋራ ያ ሁሉ ጉዳት አለ። እንደዚያም ሆኖ እግዚአብሔር ማደሪያው በቅድስና እንዲይዝለት ይፈልጋል። ካህናት ተጠሩት ቤቱን ለማጽዳት ነው። አዎ ቤቱን ለማጽዳት ነው። ጌታ ያ እስካልሆነ ድረስ ግን ሰላም አይኖረንም። ጌታ ከኛ ጋር አብሮ እስከሌለ ድረስ እስከ ራቀን ድረስ ሰላም የለንም። እንደዚሁ እንደ ታመስን እንኖራለን። እንደዚሁ እንደ ተከፋፈል በቴዎሎጂ እንደ ተጣላን በመጽሐፍ ቅዱስ አተረጓጎም እንደ ተጣላን በትዳር ውስጥ ችግር እንደ ተፈጠረ ልጆቻችን በልጆቻችን ህይወት ይህ ሁሉ የእግዚአብሔር አለመኖር ምልክት ነው። እና እግዚአብሔር ማደሪያውን በቅድስና ካልያዝንለት ያለው አማራጭ ጥሎ መሄድ ነው። ጥሎ ይሄዳል። እንደሚታገስ አውቃለሁ። እንደሚለምንን አውቃለሁ። እንደማይባብል አውቃለሁ። በኋላ ግን እምቢ ካልን ያን ሁሉ እግዚአብሔር ጥሎ መሄድ ነው። ሌላ ምርጫ የለውም። ይህን ሀሳብ እንግዲህ ወደ ሕዝቅኤል ምዕራፍ ስምንት ሄደን እስኪ ትንሽ ላንብብላችሁ። ሕዝቅኤል ምዕራፍ ስምንት ክፍሏም አጭር ናት። እስቲ አዳምጡኝ፣ እግዚአብሔርን ቃል ላንብብላችሁ። ሕዝቅኤል ምዕራፍ ስምንት ብቻ አነባለሁ። በስድስተኛውም ዓመት በስድስተኛው ወር ከወሩም በአምስተኛው ቀን በቤቴ ተቀምጬ ሳለሁ የይሁዳም ሽማግሌዎች በፊቴ ተቀምጠው ሳሉ በዚያ የጌታ የእግዚአብሔር እጅ በላይ ወደቀች። እግዚአብሔር እጅ ሲል መንፈስ ቅዱስን ማለቱ ነው። በብሉይ ኪዳን ውስጥ ብዙ ጊዜ መንፈስ ቅዱስ ሲገለጥ በእግዚአብሔር እጅ ነው የሚባለው። የጌታ እግዚአብሔር እጅ በላይ ወደቀች፣ እኔም አየሁ፣ እነሆም እንደ እሳት የሚመስል አምሳያ ነበረ። ከወገቡም ምሳሌ ወደ ታች እሳት ነበረ፣ ከወገቡም ወደ ላይ እንደ ጸዳል ምሳሌ እንደሚብለጨለጭም የወርቅ ምሳሌ ነበረ። እጅ መሳይንም ዘረጋ፣ በራስ ጠጉሬም ያዘኝ። መንፈስም በምድርና በሰማይ መካከል አነሳኝ። በእግዚአብሔርም ራእይ ወደ ኢየሩሳሌም ወደ ሰሜን ወደሚመለከተው ወደ ውስጠኛው አደባባይ በር መግቢያ አመጣኝ። በዚያም ቅንዓት የሚያነሳሳ የቅንዓት ጣዖት ተተክሎ ነበረ። ልብ በሉ ይሄንን። ቅንዓት የሚያነሳሳ የቅንዓት ጣዖት ተተክሎ ነበረ። እነሆም በቆላው እንዳየሁት ራእይ የእስራኤል አምላክ ክብር በዚያ ነበረ። እሱም የሰው ልጅ ሆይ ዓይንህን ወደ ሰሜን መንገድ አንሳ አለኝ። ዓይኔንም ወደ ሰሜን መንገድ አነሳው። እነሆም በመሰዊያው በር በሰሜን በኩል በመግቢያው ይህ የቅንዓት ጣዖት ነበረ። እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ፣ ልብ በሉ ይሄን፣ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን እርኩሰት ታያለህን? ደግሞም ተመልሰህ ከዚህ የበለጠ ታላቅ እርኩሰት ታያለህ አለኝ። ወደ አደባባዩም መግቢያ አመጣኝ። ባየሁም ጊዜ እነሆ በግንቡ ውስጥ ፉካ፣ ቀዳዳ ማለት ነው፣ ፉካ ነበረ። እርሱም የሰው ልጅ ሆይ ግንቡን ንደለው አለኝ። ግንቡንም በነደልኩት ጊዜ መዝጊያ አገኘሁ። እርሱም ግባ፣ በዚህም የሚያደርጉትን ክፉን ርኩሰት እይ አለኝ። እኔም ገባሁና እነሆ በግንቡ ዙሪያ ላይ የተንቀሳቃሾችና የርኩሳን አራዊት ምሳሌ የእስራኤልንም ቤት ጣዖታት ሁሉ ተስለው አየሁ። በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆሞ ነበር። በመካከላቸውም የሳፋን ልጅ ያእዛንያ ቆሞ ነበር። ሰውም ሁሉ እያንዳንዱ በእጁ ጥናውን ይዞ ነበር። የዕጣኑም ጢስ ሽቱ ይወጣ ነበር። እርሱም የሰው ልጅ ሆይ፣ ነገሩ እኮ ወርሺፕ መሆኑ ነው፣ ወግወጉ ተይዟል፣ ግን ስሙ። እርሱም የሰው ልጅ ሆይ፣ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃል? እነርሱ እግዚአብሔር አያየንም፣ እግዚአብሔር ምድሪቱን ትቷል ይላሉና አለኝ። እርሱም ደግሞ ተመልሰ ከዚህ የበለጠውን የሚያደርጉትን ታላቅ ርኩሰት ታያለህ አለኝ። ወደ ሰሜንም ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጦ ነበር። ተሙዝ ጣዖት ናት። በዚህ ለጣዖት ያለቅሱላታል። ይገርማል። ለተሙዝ እያለቀሱ በዚያ ተቀምጦ ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? ደግሞ ተመልሰ ከዚህ የበለጠ ርኩሰት ታያለህ አለኝ። ወደ እግዚአብሔር ቤት ወደ ውስጠኛውም አደባባይ አመጣኝ። እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሠዊያው መካከል 25 የሚያህሉ ሰዎች ነበሩ። እነኚህ ደግሞ ጀርባቸውም ወደ እግዚአብሔር መቅደስ፣ ፊታቸውም ወደ ምስራቅ ነበረ። እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበር። ጀርባቸውን ለእግዚአብሔር መቅደስ ሽማግሎች ነው የሚላቸው ሰጥተው፣ ፊታቸው ግን ወደ ምስራቅ ፀሐይ ያመልክ ነበር። እርሱም የሰው ልጆ ይህን አይተሃልን? በዚህ የሚያደርጉትን ይህን ርኩሰት ያደርጉ ዘንድ ለይሁዳ ቤት ጥቂት ነገር ነውን? ምድሪቱን በግፍ ሞልተዋታል፣ ያስቆጡኝም ዘንድ ተመልሰዋል። እነሆም ቅርንጫፉን ወደ አፍንጫው አቅርበዋል። ይህን በኋላ እጣ ቀስ አደረገዋል ነው። የስድብ ምልክት ነው። ቅርንጫፍ ወደ አፍንጫ ማቅረብ ማለት ማንጓጠጥ እንደማለት ነው። በዚያን ዘመን አነጋገር ቅርንጫፉን ወደ አፍንጫው አቅርበዋል። እግዚአብሔር ላይ አፍንጫቸውን እንደ ማንጓጠጥ ነው። ስለዚህ እኔ ደግሞ በመዓት እሰራለሁ። ይኸውላችሁ እኔ ደግሞ በመዓት እሰራለሁ። ዓይኔ አይራራም፣ እኔም አላዝንም። ወደ ጆሮዬም በታላቅ ድምፅ ቢጮሁ አልሰማቸውም አለኝ። ጊዜ ሲኖራችሁ ባካችሁ ምዕራፍ 9:10-11 አንብቡ። ይሄ ነው እንግዲህ ሕዝቅኤልን ወደ ቤተ መቅደሱ ወስዶ ያሳየው ነገር ብዙ ነገር ነው። በዛ ስፍራ ግን እግዚአብሔር እንዴት እንዳዘነ በቤተ መቅደሱ እናያለን። አንደኛ ቁጥር 3-5 ላይ ቅንዓት የሚያነሳሳ የቅንዓት ጣዖት በቤተ መቅደስ ውስጥ ጣዖት ተክለው፣ ያም ጣዖት እግዚአብሔርን የሚያስቀናው የሚያስቆጣው ጣዖት እንደነበረ ይናገራል። ቁጥር 3-5 ላይ የቅንዓት ጣዖት በመሠዊያው በር በሰሜን በኩል በመግቢያው፣ ይህ የቅንዓት ጣዖት ነበረ። ይህ የቅንዓት ጣዖት የተባለው ከሕዝቅኤል ዘመን በፊት 50 ዓመት ቀደም ብሎ ንጉሱ ምናሴ የሰራው ጣዖት ነበር ይባላል። ሁለተኛ ዜና 33 ሄደን ይህን እናነባለን። ሁለተኛ ዜና ምዕራፍ 33 ከቁጥር 1-5 ምናሴም መንገስ በጀመረ ጊዜ፣ እንደምታውቁት ምናሴ የመጨረሻው ክፉ አረመኔ ንጉስ ነበር። 55 ዓመት ነው የገዛው። ነገር ግን በጣም ክፉ ሰው ነበር። ኢሳያስን ነቢዩ ኢሳያስን በግንድ መሃል አጣብቆ በመጋዝ የቆረጠው እሱ ነው ይባላል። ምናሴ እጅግ የተረገመ ሰው ነበር። አባቱ ዮሲያስ ነበረ፣ ጻድቅ የሆነ ሰው። ነገር ግን እሱ ከየት እንዳመጣው አላውቅም። ምናሴ መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሰራ፣ ለበዓሊምም መሰዊያ ሰራ፣ የማምለኪያ አጸዶችንም ተከለ፣ ለሰማይ ሰራዊትም ሁሉ ሰገደ አመለካቸውም። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት መሰዊያዎችን ሰራ። በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሰዊያ ሰራ። በሄኖም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ፣ ሞራ ገላጭም ሆነ። አይ ጉድ! አስማትም አደረገ፣ መተተኛም ነበረ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰሎሞን በዚህ ቤት ከእስራኤልም ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኋቸውንም ሁሉ በሙሴ የተሰጠውን ሕግና ስርዓት ፍርድንም ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሰራውን ጣዖት የተቀረጸውንም ምስል አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ። እንዲህ ነበረ ንጉሥ ምናሴ። እና እሱ ነው ያንን የሚያስቀና ጣዖት በእግዚአብሔር ቤተ መቅደስ ውስጥ ታቦቱ ባለበት በውስጠኛው መቅደስ ውስጥ ወስዶ የራሱን ጣዖት የተከለ ንጉሡ ምናሴ። ቁጥር 10 ላይ እንደገና ሕዝቅኤል 8:10 ላይ ግባ፣ በዚህም የሚያደርጉትን ክፉን ርኩሰት እያለኝ እኔም ገባሁና እነሆ በግንቡ ዙሪያ ላይ የተንቀሳቃሾችና የርኩሳን አራዊት ምሳሌ የእስራኤልንም ቤት ጣዖታት ሁሉ ተስለው አየሁ። በዚህ መንገድ ነበር ያስጌጡት ውስጡን ቤተ መቅደሱን። የርኩሳን አራዊት፣ የተንቀሳቃሽ ምስሎች፣ የፍትወት ምስሎች፣ ሴክሹዋል ሲምብልስ፣ የባኦል ሐውልት፣ ይህን የመሳሰለው በዚያ ውስጥ ተተክሎ ነበር በእግዚአብሔር ቤተ መቅደስ ውስጥ። አንድ ነገር ልንገራችሁ፣ ሾክ የሚያደርጋችሁ ነገር ልንገራችሁ። በኢትዮጵያ የክርስትና መዲና የሚባለው አክሱም ከተማ ነው። አክሱም ከተማ ውስጥ ሐውልቶች አሉ፣ ታሪክ ብለን የምንኮራባቸው። እኔ ግን ለሀገራችን እርግማን፣ ለዛችን ለክርስትና መዲና ለተባለችው ከተማ እርግማን ነው ብዬ የማስበው ነገር ልንገራችሁ። ኦበሊስክ አለ፣ ወይም የአክሱም ሐውልት። ያ ሐውልት ቅርጹን ልብ ብላችኋል ምን እንደሚመስል? ያ ሐውልት ጽፌላቸዋለሁ እዚህ እንትኑ ላይ። የዛን ሐውልት ስንቶቻችሁ ናችሁ ያያችሁ? እስቲ ያን ሀውልት ያያችሁ ሰዎች ንገሩኝ። እስቲ ምልክት ስጡኝ። ኦኬ ውሮዬ፣ ለጠየቅሽ ጥያቄ ሉክስ ላይክ ሜል ሴክስ ኦርጋን፣ የሜል ሴክስ ኦርጋን ነው የሚመስለው። በዚያን ዘመን ይሄ ይደረግ ነበር። አሁን የጻፍኩት ፋሊክ ወርሺፕ በዛች በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የወንድ ፌሎስ ወይም የወንድ ብልት የሚመለክበት ዘመን ነበር። በዓለም ዙሪያ የአክሱምን ሐውልት ልብ ብላችሁ እንደሆነ ያያችሁ ሰዎች ቅርጹ ኤግዛክትሊ ያንን ነው የሚመስለው። በፍጥረት ውስጥ ያለውን ኢትስ ኖት ሴም አዝ ዋሽንግተን ሞኒመንት። ዋሽንግተን ሞኒመንት ጫፉ ሻርፕ ነው። በት ዲስ ኢዝ ዲፍረንት ናኦሚ ኢዝ ዲፍረንት። የኢሉና ኢንተርኔት ውስጥ ጉግል ግቡና የአክሱም ኦበሊስክ በሉና ጉግል አድርጉት። ዩ ሲ ዘ ፒክቸር። በዛን ዘመን የሚያመልኩ ሰዎች ነበሩ። ይህንን በፍጥረት ውስጥ ያለውን የመባዛት የመዋለድ ባህሪ ሴሌብሬት ለማድረግ ለማክበር ብዙ አገር ያን የወንድ ብልት የሚመስል ሐውልት እየሰሩ በዓለም ዙሪያ ያመልኩ ነበር። በግሪኮች የአፍሮዳይትስ ልጅ የኦርፊክና የዳዮኖሲያክ ከልት ሃይማኖቶች ናቸው። እነዚህ የፔጋን ሃይማኖቶች ያንን ሐውልት እየሰሩ ያመልኩ ነበር። በሮም የሳይቢል ጣዖት አምልኮ ራሳቸውን በቢላዋ እያቆሰሉ ራሳቸውን በገዛ እጃቸው እየሰለቡ ስራት ስቲል ዱ ኢት ኢን ጃፓን ራሳቸውን እየሰለቡ በተለይ ካህን ለመሆን ራሳቸውን መቁረጥ አለባቸው። ያ ስርዓት በሚካሄድበት ጊዜ በሮማን ጣዖታት ዴቲስ በህንድ ሀገር ሺቫ ለተባለው ጣዖት አምልኮ ሲደረግ በዚያ ነው የሚደረገው። በግብጽ አማልክት ግብጻውያን አምልኮ ሲያደርጉ በተለይ ኦሳይሪስ የሚባለው የግብጽ ጣዖት ሲመለክ ይህንኑ ፋሊክ ወርሺፕ ነው የሚፈጽሙት። ኦሳይሪስ የአይሲስ ባል ነው። እነዚህ ደግሞ ጣዖታት ፔጋን ጣዖታት ይገርማል፣ ይጋባሉ፣ ይዋለዳሉ፣ ይቀናናሉ፣ ሚስት ይናጠቃሉ። ማያረጉት ነገር የለም። ኦሳይሪስ ወንድ ነው፣ አይሲስ ሴት ናት። ባልና ሚስት ናቸው። ልጅ ወልደዋል፣ ሆሩስ የሚባል። ጃፓኖች ከሽንቶ አምልኮ ጋር አያይዘው ይህንን ፋሊክ ወርሺፕ ያካሄዳሉ። እዚህም ሀገር አሜሪካን ኢንዲያንስ መሀል ፋሊክ ዳንስ የሚባል አላቸው። እንግዲህ ይሄ በክርስቲያን በሚባል አገር ወይ በአምልኮ መልክ የሚደረግ ነው። የአክሱምን ሐውልት ጉግል አድርጌው ነበር እና እሱም ከፋሊክ ወርሺፕ ጋር የተያያዘ ነው ይላል። ከፋሊክ ወርሺፕ ጋር የተያያዘ ነው ግን ህዝቡ ሳያውቅ ያንን አደባባይ ተክሎ የሀገራችን ታሪክ የሀገራችን ቅርስ እያልን እንኮራበታለን። ነገር ግን እንደመስለኝ ለአገር እርግማን ነው። እነዚህን አይነት ጣዖታት ነው እንግዲህ ሕዝቅኤል ላይ የምናነበው። ካህናት በቤተ መቅደሱ ውስጥ ያከማቹት እነዚህን ጣዖታት ነው። ሕዝብ እስራኤል ከዳር እስከ ዳር በሟርት በጣዖት በመሳሰለው አጋንንታዊ አምልኮ ተሞልቶ ነበር። ከዛ ደግሞ ቁጥር 11 ላይ ስናነብ 70 የሚሆኑ የእስራኤል ቤት ሽማግሌዎች ተደብቀው እጣን እያጨሱ ለጣዖት ይሰግዱና ያመልኩ ነበር። ቁጥር 11 በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆሞ ነበር። ቁጥር 11 በመካከላቸውም የሳፋን ልጅ ያዛንያ ቆሞ ነበር። ሰውም ሁሉ እያንዳንዱ በእጁ ጥናውን ይዞ ነበር። ያ እጣን ማጨሻ ነው። የእጣኑም ጭስ ሽቱ ይወጣ ነበር። ወርሺፕ እኮ ነው የተያዘው። ታያላችሁ፣ ወርሺፕ ነው የተያዘው። እርሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃል? እነሱ እግዚአብሔር አይንም እግዚአብሔር ምድሪቱን ትቷል ይላሉና አለኝ። ጠዋት ተነስተው ቤተ መቅደስ ለመቀደስ ለማስተዳደር ህዝቡን ለመምራት ይሄዳሉ ሽማግሎቹ። እጣናቸውን ይዘው እግዚአብሔር ለማምለክ ነው ነገሩ። በዚያም ስፍራ ይሰግዱ ነበር፣ እጣንም ያጨሱ ነበር፣ ያመልኩም ነበር። ጨለማም ለብሰው እግዚአብሔር አይም ብለው በማሰብ ብዙ ብዙ ነገር ይሰሩ ነበረ። ኤዚኪኤል ቻፕተር 8 ቨርስ 11 ላይ ነን። ኦንሊ ዩ ሕዝቅኤል ምዕራፍ 8 አሁን ቁጥር 11 እና 12 አነበብኩት። የሳፋን ልጅ ያእዛንያ ጠቅሶታል። ለምን ጠቀሰው? አባቱ ሳፋን ነው። በኢዮስያስ ዘመን ጠፍቶ የነበረውን የእግዚአብሔርን ቃል ብራና አግኝቶ ለንጉሱ ለኢዮስያስ የሰጠው በዚያም ምክንያት በሀገሪቱ ላይ ታድሶ ያመጣ ሰው ነው ይሄ የሳፋን ልጅ ያእዛንያ። አባቱ ታላቅ ሰው ነበረ። ክርስቲያን ነበር። አባቱ ክርስቲያን ነበር። መጽሐፍ ቅዱስ ከእስራኤል ምድር በጠፋ ጊዜ በኢዮስያስ ዘመን እሱ ነው ያንን ብራና አግኝቶ ለንጉሱ ለኢዮስያስ ሰጥቶ ኢዮስያስ ንስሐ ገብቶ ህዝቡን ንስሐ አስገብቶ ታላቅ ተሐድሶ በእስራኤል ውስጥ ያስደረገ የዚህ የያእዛንያ አባት ያደረገው ነው። ልጅየው ግን ጣዖት ማምለክ ጀምሯል። ነቢዩን ኤርምያስን ከሞት ያዳኑ ቤተሰቦች ነበሩ እነኝህ የሳፋን እና የአዛንያ ቤተሰቦች። ነቢዩን ኤርምያስን ከሞት ያዳኑት በጣም የእግዚአብሔር ሰዎች የተባሉ በእግዚአብሔር ቤት የታወቁ አገልጋዮች አሁን ግን ጣዖት ማምለክ ጀምረዋል። የኤርምያስ ብራና ይቃጠል ተብሎ በተበየነበት ጊዜ እንዳይቃጠል የተከላከሉ የአዛንያ በጌታ ቤት ያደገ ኤርምያስ 36 ውስጥ አለ። የሁሉ ጥቅስ በነገራችን ላይ ኤርምያስ 26:4 ኤርምያስ 36:12 ኤርምያስ 29:1-3 በጌታ ቤት ያደገ የአማኝ ልጅ ነበረ ያዛንያ። ዛሬ ግን ጣዖት አምላኪ እግዚአብሔር እግዚአብሔር ልጆቻችንን ይጠብቅ። ልጆቻችንን እግዚአብሔር ይጠብቅ። የኛ ዘር እስከ ከትውልድ እስከ ትውልድ እስከ ሺህ ትውልድ ከዚያም በኋላ እግዚአብሔርን የሚያመልኩ ካልሆኑ ምን ዋጋ አለው? ክርስትናው እኔ ስሞት አብሮኝ ከተቀበረ ምን ዋጋ አለው? ምን ዋጋ አለው? ይህን እናያለን እዚህ ሕዝቅኤል ምዕራፍ 8 ላይ። በጣም ያስደንቃል የዚህ የእዛንያ ነገር። ሰባ ሰዎች በመካከላቸውም የሳፋን ልጅ በመካከላቸው ተመልከቱ፣ የሳፋን ልጅ የእዛንያ ቆሞ ነበር። ሰውም ሁሉ እያንዳንዱ በእጁ ጥናውን ይዞ እጣን ያጭሱ ነበረ። ዘር ሰፖዝድሊ ወርሺፒንግ አምልከው ጸልየው አሁን በቃ ወርሺፕ አለቀ ብለው ቤታቸው ገብተው ምሳቸውን ይበላሉ። እንደገና ደግሞ ሳምንት ይሄዳሉ፣ ያንኑ ይደግማሉ። ወርሺፕ አድርገው ልባቸው ውልቅ ብሏል። በዚያ ስፍራ ግን የእግዚአብሔር መንፈስ አልነበረም። ቤቱ ቅርጽ እንጂ ኮንቴንት አልነበረውም። ሃይማኖታቸው ፎርም እንጂ ውስጡ ቢከፍቱት ባዶ ነበር። እንቀጥላለን። ከዛ አልፍ ብሎ ቁጥር 14 እና 15 ላይ ደግሞ ለተሙዝ የሚያለቅሱ ሴቶች ያሳየዋል። ወደ ሰሜንም ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ አመጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጦ ነበር። እርሱም የሰው ልጅ ሆይ ይህን አይተሃልን? ደግሞ ተመልሰ ከዚህ የበለጠ ርኩሰት ታያለህ። መቼም ሴቶች ለሴቶች እግዚአብሔርን አመሰግናለሁ። ቤተ ክርስቲያንን የሚያደምቁ በአገልግሎት የሚተጉ በጸሎት የሚተጉ በቃሉ ትምህርት በጸሎት እንባ ያላቸው ሴቶች ናቸው። መዝሙር የሚዘምሩ ሴቶች ባይኖሩ ቤተ ክርስቲያን በተለይ ዛሬ ባዶ ትሆን ነበር። ወንዱም አትቶታል። እዚህ ላይ ግን ሴቶቹ ለተሙዝ ያለቅሱ ነበረ። ተሙዝ የባቢሎናውያን ጣዖት ናት። ግሪኮች አዶኒስ፣ ግብጾች ኦሳይረስ የሚሉት ነው። በየአመቱ በክረምት ይሞታል ይሄ ጣዖት ተሙዝ። እንደ ባህላቸው በየአመቱ የሚሞት አምላክ ያመልካሉ፣ ይሞታል። በስፕሪንግ ደግሞ በትንሣኤ ይነሳል። ሲሞት ቅጠሉ ይደርቃል፣ ቅጠሉ ይሞታል። ሲነሳ ደግሞ አገሩ ሁሉ ይለመልማል። ትርጓሜ ይሄ ነው። እንግዲህ ሚስቱ ኢሽታር ወይም አስቴር የምትባል ናት። እናቱን ነው ያገባው ተሙዝ። በጣም ያስቃል። እናቱን ተሙዝ አስቴርን ነው ያገባው እናቱን። በነገራችሁ ላይ ኢስተር የሚለው ቃል ከዛ ነው የመጣው፣ ከተሙዝ አምልኮ የመጣ ነው። ኢስተር እውነትም ፔጋን ነው። ኢስተር የክርስትና ቃል አይደለም። ለኢስተር ምናምን እንላለን ከጌታ ሞትና ትንሣኤ ጋር አያይዘን። ኢስተር ግን የፔጋን ቃል ነው፣ ከተሙዝ አምልኮ የመጣ ነው። ፋሲካ የሚለው ቃል ነው ትክክለኛው ቃል ለጌታ ሞትና ትንሣኤ። ኢስተር ኤግ የሚባለው ኢስተር ይሄ ራቢት የሚባለው ሁሉ ከዛ ጋር የተያያዘ የርኩሰት በዓል ነው። እና ተሙዝ ሞተ ብለው የቤተ ክርስቲያን ሴቶች ለተሙዝ ያለቅሱ ነበር። ወደ ሰሜንም ወደሚመለከተው ወደ እግዚአብሔር ቤት በር መግቢያ መጣኝ። እነሆም ሴቶች ለተሙዝ እያለቀሱ በዚያ ተቀምጠው ነበር። ነገሩ በጣም አስቀኛል። ለምን እንደሆነ አላውቅም። ሰው አለ ለመሆኑ የምትሰሙኝ አላችሁ? ኤኒቦዲ ሊስኒንግ? ኦንሊ ዩ ብቻ ነው የሚሰማኝ? ኦኬ እሺ። ጌታ ይባርካችሁ። ወንዱም ሴቱም ነው እንግዲህ በዚህ ታንኪዩ። ጌታ ይክበር። ወንዱም ሴቱም ነው እንግዲህ በዚህ አምልኮ የተያዘው። ሴቶችም ያላቸው የሚያበረክቱት መሳሪያቸው እንባቸው ነው። እነሱም በዚያ ስፍራ ማልቀስ ጀመሩ። ይህንንም አየ በእግዚአብሔር ቤተ መቅደስ። ቀጥሎ ቁጥር 16 ላይ ጀርባቸውን ወደ መቅደስ ፊታቸውን ወደ ምስራቅ አዙረው ለፀሐይ የሚሰግዱ ደግሞ ያሳየዋል። ይሄ ሁሉ ቤተ መቅደስ ውስጥ ነው። ልብ አድርጉ። ወደ እግዚአብሔር ቤት ወደ ውስጠኛው አደባባይ አመጣኝ። የሚገርመው ሁሉም ውስጠኛው አደባባይ ውስጥ ነው ያሉት። እነዚህ እኮ በጣም የበረቱ አገልጋዮች ናቸው። የታወቁ ቤተ ክርስቲያን ዳር ላይ ያሉ አይደሉም። ወደ ውስጠኛው አደባባይ እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉና በመሰዊያው መካከል 25 የሚያህሉ ሰዎች ነበሩ። ጀርባቸውም ወደ እግዚአብሔር መቅደስ ፊታቸውም ወደ ምስራቅ ነበረ። እነርሱም ወደ ምስራቅ ለፀሐይ ይሰግዱ ነበረ። ይህ ስፍራ ካህናት ለኃጢአት ስርየት እንስሳት የሚሰዉበት ቦታ ነው። በጣም የተቀደሰ ቦታ ነው። በዚያን ዘመን በግብጽና በባቢሎን ፀሐይ ማምለክ የተለመደ ነው። ያ ባህል ተዋህዷቸው የእግዚአብሔርም ሰዎች እንደ ባቢሎናውያን እንደ ግብጻውያን ፀሐይን ያመልኩ ነበር። አንድ ጆክ ልንገራችሁ። ና ማነሽ ውሩ አዳምጪ፣ ለንደን ስላለሽ። አንድ ሰው ከአፍሪካ እንግሊዝ ሀገር ሄደና እንግሊዛዊው ነው ሲተቸው አፍሪካዊውን፣ እውነት ነው ወይ እናንተ አፍሪካውያን ፀሐይ ታመልካላችሁ አለው አሉ። እናንተ አፍሪካውያን እውነት ነው ፀሐይ ታመልካላችሁ ብሎ እንግሊዛዊው ነው የሚጠይቀው። አፍሪካዊውን ብሎ መለሰ፣ እናንተም ታመልኳት ነበር ብታያት ኖሮ። ለንደን ፀሐይ አይታይም። ያን ሀገር የምታውቁ ሰዎች ውሮ ተቆጣች። እናንተም ታመልኳት ነበረ ብታያት ኖሮ አለው አሉ አፍሪካዊው። ውሮ ዛሬ ለንደን ይበርዳል ብላኝ ነበረ። ስለዚህ ነው እና በግብጽና በባቢሎን ፀሐይ ማምለክ የተለመደ ነበረ። በዘዳግም ላይ ግን እግዚአብሔር ከልክሎ ነበረ። ፀሐይ፣ ጨረቃ፣ ከዋክብት የእግዚአብሔር ሕዝብን እንዳያመልክ። አሁን ግን እነዚህ 25 ሰዎች ጀርባቸውን ወደ እግዚአብሔር ቤት ፊታቸውን ግን ወደ ፀሐይ አዙረው ፀሐይ ያመልኩ ነበር። ይሄ ሁሉ ርኩሰት ቤተ መቅደስ ውስጥ ነው ያለው። እንግዲህ በእነዚህ ጣዖታት ምክንያት ምድሪቱም ተረግማ ነበር። ምድሪቱ በግፍ ተሞልታ ነበር። በዚህ ምክንያት ነው ፈሪሃ እግዚአብሔር የጠፋበት። ኤርምያስ ምዕራፍ 8 ከቁጥር 1 እስከ 18 በዚህ ምክንያት ነው ህዝቡ የታወረበት። የሕዝቅኤል ምዕራፍ 8 ከቁጥር 1 እስከ 18 ህዝቡ የታወረበት። ሕዝቅኤል ምዕራፍ 9 ከቁጥር 1 እስከ ምዕራፍ 10 ቁጥር 22 የመንግስት መሪዎች የተታለሉበት በዚህ ምክንያት ነው። ሕዝቅኤል ምዕራፍ 11 ከቁጥር 1 እስከ 25 ቁጥር 17 ላይ ከዛም አልፎ ተርፎ እግዚአብሔርን ሲሳደቡ እናያለን። ቁጥር 17 ላይ እንደዚህ ይላል፣ የሰው ልጅ ሆይ ይህን አይተሃልን? በዚህ የሚያደርጉትን ይህን ርኩሰት ያደርጉ ዘንድ ለይሁዳ ቤት ጥቂት ነገር ነውን? ምድሪቱን በግፍ ሞልተዋታል፣ ያስቆጡኝም ዘንድ ተመልሰዋል። እነሆም ቅርንጫፉን ወደ አፍንጫቸው አቅርበዋል። ስለዚህ እኔ ደግሞ በመዓት እሰራለሁ፣ ዓይኔ አይራራም፣ እኔም አላዝንም፣ ወደ ጆሮዬም በታላቅ ድምፅ ቢጮሁ አልሰማቸውም አለኝ። የእግዚአብሔርን ቤተ መቅደስ ማርከስ ውጤቱ ይሄ ነው። ቅርንጫፉን ወደ አፍንጫቸው አቅርበዋል። ብዙ ሬፈረንስ ሞከርኩ ይሄን ምን ማለት ነው ለማግኘት የቻልኩት ባጭሩ ስድብ ነው። አባባሉ ስድብ ነው። የጥጋብ ስድብ፣ እግዚአብሔርን መሳደብ ጀመሩ። በቤተ መቅደስ ውስጥ ያን ሁሉ መዓት ጉድ እየሰሩ ሰው አያይም እያሉ በጨለማ ከዛ አልፎ ተርፎ እግዚአብሔርን መሳደብ ጀመሩ። በእነዚህ ርኩሰቶች ምክንያት በሌሎችም ምክንያት ነው እግዚአብሔር ፍርዱን የላከው። እግዚአብሔር ቤተ መቅደሱን ለቆ ሄደ። ምዕራፍ 9 ቁጥር 3 ላይ የእስራኤልም አምላክ ክብር በበላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰውም ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለ ተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። እኔም እየሰማሁ ለሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁ አይራራ፣ አትዘኑም፣ ሽማግሌውና ጎበዙን ቆንጆይቱንም ሕፃናቶቹንና ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ፣ ከፓስተሮቹ ጀመሩ። እያለ ይቀጥላል። በጣም በጣም ፋሲኔቲንግ የሆነ ፓሴጅ ነው። ግደሉ አለ። በቃ ይህን ሰርተዋል፣ ግደሉ። ከመቅደሴ ጀምሮ አለ። ከህዝበ ክርስቲያኑ ጀምሩ። በቤቱም አንጻር ባሉ ሽማግሌዎች ጀመሩ። የእግዚአብሔር ርኅራሄ ተከለከለ። ምዕራፍ 10 ቁጥር 4 የእግዚአብሔርን ክብር ከክሩቤል ወጥቶ በቤቱ መድረክ ላይ ቆመ፣ ቤቱም በደመና ተሞላ፣ አደባባዩም በእግዚአብሔር ክብር ጸዳል ተሞላ። እየወጣ ነው የእግዚአብሔር ክብር። ቁጥር 18 ላይ የእግዚአብሔርም ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። 19 ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮች ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ቆሙ፣ የእስራኤልም አምላክ ክብር በላያቸው ነበረ። እየሄዱ ነው ታያላችሁ፣ እየሄዱ ነው። ምዕራፍ 11 ቁጥር 23 እንደገና እናነባለን። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። ያ ተራራ ደብረ ዘይት የሚባለው ነው። መንፈስም አነሳኝ፣ በእግዚአብሔርም መንፈስ በራእይ ወደ ከላውዲዮን ምድር ወደ ምርኮኞቹ አመጣኝ። ጸሎት ተከለከለ፣ እግዚአብሔር መቅደሱን ለቆ ሄደ፣ ርኅራኄው ታገደች። አትፍሩ ግደሉ አለ። ሽማግሌውና ሕፃኑን ሁሉ ግደሉ፣ በመቅደሴም ጀምሩ አለ። አንደኛ ጴጥሮስ 4:17 ላይ እዚህ ቁጥር 6ን የሚመስል ጥቅስ አለ። አንደኛ ጴጥሮስ 4:17 እንደዚህ ይላል፣ ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና። አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና። በዚያም በፍርድ ምክንያት ነው እስራኤል ወደ ባቢሎን የተጋዙት። ያን ጊዜ ነው ናቡከደነጾር መጥቶ ከተማውን አቃጥሎ ደም እንደ ጎርፍ ውሃ የፈሰሰበት ዘመን ነው ይባላል። እስራኤላውያን አግዞ ወደ ባቢሎን የወሰደው፣ ቤተ መቅደሱን ዘርፎ ንዋየ ቅዱሳትን ሁሉ ዘርፎ ሕዝቡን ጨርሶ የቀረውን በባርነት እየነዳ ወሰዳቸው። የተጀመረው ነገሩ ምክንያት የሆኑት ለዚህ ሁሉ ቤተ መቅደሱ ነው። ቤተ መቅደሱ ነው ለዚህ ሁሉ ምክንያት የሆነው። ዛሬ በምንኖርበት ህብረተሰብ ሁሉ እዚህ ይሁን አሜሪካ ይሁን ኢንግላንድ ይሁን ጀርመኒ፣ ኢትዮጵያ፣ ችግሩ ከእግዚአብሔር ሰዎች ጋር ነው። ምስክርነታችን የጎደለው የእኛ ነው። ሰዎች የእግዚአብሔርን ቃል ከእኛ በእኛ ህይወት ምክንያት ቃሉን ከእኛ መቀበል አልፈለጉም። በዓለማውያን ይሄን አረጉ ያን አረጉ እያልን ሆሞሴክሹዋሊቲ የቤተ ክርስቲያን በቤተ ክርስቲያን ምክንያት የመጣ ችግር ነው። ችግሩ ሁሉ ሰውን እዚህ ሀገር ኒገር እያሉ ሲነዱት የነበረው ችግሩ የት መሰላቸው? የተጀመረው ቤተ ክርስቲያን ውስጥ ነው። ትልቅ ዘረኞች የቤተ ክርስቲያን ሰዎች ናቸው። ትልቆች ሬሲስቶች በአሜሪካም ያሉት የቤተ ክርስቲያን ሰዎች ናቸው። እግዚአብሔር የላከው መቅሰፍት ከዘመናት በኋላ ግን በአዲስ ኪዳን ውስጥ ጌታ ኢየሱስ የእግዚአብሔር ክብር የሆነው ጌታ ኢየሱስ ተመልሶ ወደ ሕዝቡ መጣ። በአዲስ ኪዳን ውስጥ በዮሐንስ ወንጌል ውስጥ እንደምናነበው ኢየሱስ የእግዚአብሔር ክብር እንደሆነ እናነባለን። እዚህ በዮሐንስ ምዕራፍ 2 ላይ ብታነቡ የአይሁድም ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ፣ በመቅደስም በሬዎችንና በጎችን እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርትም የቤት ቅናት ይበላኛል ተብሎ እንደ ተጻፈ አሰቡ። ያ የእግዚአብሔር ክብር የሆነው ተመልሶ ወደ ቤተ መቅደሱ ሲመጣ አሁንም እንደዛው ቆሽሾ አገኘው። ቤተ መቅደሱንም ማጽዳት ነበረበት። የአምልኮ ቤት ገበያ ሆኖ ሲነገድበት ያ የእግዚአብሔር መገኘት የተከበረበት የምእመናን ጸሎት የሚያርግበት የቅዱሳን ውዳሴ ድምፅ የሚሰማበት ሰዎች በቅድስና ራሳቸውን የሚሰጡበት ቃሉ በንጽህና የሚሰማበት የእግዚአብሔር ኃይል የሚሰራበት እንዳልጠበቀው ሆኖ ሲያገኘው ቤቱን ባርጩሜ ማጽዳት ነበረበት። እርሱ መጥቶ ያየው ኮራፕሽን፣ ስስት፣ ቅድስና የተደፈረበት የሃይማኖት ወግ የሞላበት ያንን ነበረ ጌታ ያየው። ዛሬ መንፈስ ቅዱስ ለእኛ ለእናንተ ይህንኑ መልእክት እያቀረበ ነው። ለቤቱ ጽዳት ዛሬም ከምን ጊዜው ይበልጥ ይቀናል። ለእኔ ሕይወት ቅድስና ይቀናል። የእግዚአብሔር መቅደስ እንደሆናችሁና የእግዚአብሔር መንፈስ በእናንተ እንደሚኖር አታውቁም ይላል አንደኛ ቆሮንቶስ 3:16። እንግዲህ ቤተ ክርስቲያን ዛሬ ካልጸዳች መቼ ትጸዳለች? ቤተ ክርስቲያንን ስንል ሕንጻውን ግንቡን አይደለም፣ እያንዳንዱን ምእመን ነው። ዛሬ ለተሙዝ ሳይሆን ለቤተ ክርስቲያን የሚያነቡ ሰዎች ያስፈልጋሉ። ለአገልጋዮች የሚማልዱ ሰዎች ያስፈልጋሉ። ለጌታ ክብርና ስም የሚቀኑ ምእመናን ዛሬ ያስፈልጋሉ። የሚያሳዝነው ምእመኑም እንደ አገልጋይ ነው፣ በጉም እንደ እረኛው ነው። አዎ ምእመኑም አገልጋዩን ነው የሚመስለው፣ በጉም እረኛውን ነው የሚመስለው። በአንድ ቦታ ላይ ጌታ እግዚአብሔር ናቃችሁኝ አይደል ይላል። እንደ እናንተ መሰልኳችሁ አይደል ናቃችሁኝ ይላል። ታዲያ እንዴት እንኑር? አንዲት ጥቅስ አንብቤ የዛሬው መልእክቴን አበቃለሁ። ታዲያ እንዴት እንኑር? ሕዝቅኤል ምዕራፍ 43 ሄደን እናነባለን። እንዴት እንደምንኖር በአንዲት አረፍተ ነገር እግዚአብሔር ተናግሮናል። ሕዝቅኤል 43 ቁጥር 12 የቤቱ ሕግ ይህ ነው ይላል። የማ ቤት? የእግዚአብሔር ቤት ሕግ። የቤቱ ሕግ ይህ ነው፣ በተራራው ራስ ላይ ዳርቻው ሁሉ በዙሪያው ከሁሉ ይልቅ የተቀደሰ ይሁን። እነሆ የቤቱ ህግ ይህ ነው። የቤቱ ህግ ይህ ነው፣ በተራራው ራስ ላይ ዳርቻ ሁሉ በዙሪያው ከሁሉ ይልቅ የተቀደሰ ይሆናል። እነሆ የቤቱ ህግ ይህ ነው። እግዚአብሔር አምላካችን ይሄን ነው የሚፈልገው። በተራራው ራስ ላይ ዳርቻ ሁሉ በዙሪያ ሁሉ ይልቅ የተቀደሰ ይሆናል። የቤቱ ህግ ይህ ነው። ይሄ ህግ ካልተከበረ እግዚአብሔር ግን ቤተ መቅደሱን ጥሎ ይሄዳል። እግዚአብሔር ሰው አይደለም፣ ሰማይና ምድርን የፈጠረ የምናመልከው አምላካችን ነው። ስለዚህ ነው ቃል የቀረበው። ጌታ ኢየሱስ ይባርካችሁ። እዚህ ላይ አቆማለሁ መልእክቴን። ጊዜ ስታገኙ ሂዱና ሕዝቅኤል